ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
እኛ የወሰነው የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱ የሚሸማቀቅበት ዓለምን በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን የወሰነው።
የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ድምፅ ነው የሰማችሁት። በትግራይ ክልል ባለው ሁኔታ ዙሪያ ከሰጡት ጋዜጣዊ መግለጫ የተወሰደ ነው። ሙሉ ዘገባው በዕለቱ አብይ ርዕስ ይቀርባል።
I can only hope it opens the door to a peaceful resolution. However, I am hearing reports that the TPLF is threatening to enter Eritrea.
እኔ ተስፋ የማደርገው ለሰላማዊ መፍትሄ በር እንዲከፈት ነው። ነገር ግን ህዝባዊ ወያኔ ሀርነት ትግራይ ኤርትራ ለመግባት መዛቱን የሚገልጹ ዘገባዎች እየሰማው ነው። ይህም ግልጽና አደገኛ ግጭቱን የማባባስ ተግባር ይሆናል።
እኚህኛው ደግሞ በዩናይት ስቴትስ ምክር ቤት የውጭ ጉዳዮች ኮሚቴ ሊቀመንበር ኮንግሬስማን ግሪጎሪ ሚክስ ናቸው። የዩናይት ስቴትስ ምክር ቤት አባላት በትላንትናው ዕለት በኢትዮጵያ ጉዳይ ምስክሮች ቃል በሰሙበት ስነ ስርዓት ከተናገሩት የተወሰደ ነው። የዚህንም ሙሉ ዘገባ ዜናውን ተከትሎ በመጽሔቱ የትንታኔ ክፍለ ጊዜ እናቀርባለን። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችንና ቅንብሮችን ይዘን ከዛሬ ረቡዕ ሙሉ ዝግጅታችን ጋር የምሽቱ አስተናጋጅ አሉላ ከበደ ነኝ። ከዕለቱ ዜና አቅራቢ ቆንጅት ታየ፣ ከቴክኒክ አቀናባሪዋ ብርሃን ኃይሉና ከዋና አዘጋጁ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችን፣ ከተለያዩ የኢትዮጵያ ከተሞችም ዘገባዎቻቸውን ካደረሱ ዘጋቢዎቻችን ጋር እስከ ምሽቱ አራት ሰዓት አብረናችሁን ዘልቃለን። በቅድሚያ ግን የሰዓቱን የዓለም ዜና።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጅት ታየ ነኝ። ከአሁን በኋላ በትግራይ ክልል ለሚፈጠሩ ችግሮች ኃላፊነቱን እንደማይወስድ የኢትዮጵያ መንግስት አስታወቀ። ጠቅላይ ሚኒስትር አብይ አህመድ መንግስት ጦሩን ከትግራይ ያስወጣበትን ምክንያት ሲገልጹ ሚሳኤልና ሌሎች መሳሪያዎችን አውጥተናል፣ እንደ ትናንቱ የሚያሰጋን ነገር የለም ብለዋል። ክልሉ ያለውን ጦር ማስወጣቱን የገለጸው መንግስት በቀጣይነት በክልሉ ስለሚፈጠሩ ጉዳዮች ተጠያቂው ህወሓት መሆኑን አስታውቋል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን የኤርትራ ጦርም ከትግራይ ክልል ለቆ መውጣቱን አስታውቀዋል። የኢትዮጵያ መከላከያ ሰራዊት በበኩሉ የህወሓት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው የከፋ አጸፋዊ እርምጃ እንደሚኖር አስታውቋል። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በቤንሻንጉል ግምዝ ክልል መተከል ዞን በነበረው የጸጥታ መደፍረስ የተነሳ ተፈናቅለው የነበሩ ከ50,000 በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ መሆኑን የመተከል ዞን ኮማንድ ፖስት ሰብሳቢ ሌተና ጀነራል አስራት ደኔሮ ገለጹ። ሌተና ጀነራል አስራት ለቪኦኤ በሰጡት ቃል በዞኑ የመልካም አስተዳደር ችግሮች አሉ በማለት ጫካ ገብተው በንጹሃን ዜጎች ላይ ጥቃት ሲፈጽሙ የነበሩ ላሏቸው ታጣቂዎች የተሃድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ ተደርጓል ብለዋል። በዚህም አካባቢው ሰላም ሆኗል ሲሉ አክለዋል። በመጽሔት ክፍለ ጊዜ የሚቀርበው ዘገባ ዝርዝሩን ይዟል። በኢትዮጵያ በሶስት የምስራቃዊ አማራ ዞኖች ላይ የበረሃ አንበጣ መከሰቱ ተገለጸ። መንጋው ከ31,000 በሚበልጥ የሰብል፣ የቁጥቋጦ፣ የግጦሽና የደን መሬት ላይ መከሰቱን በተመለከተ የደረሰን ዘገባ አለ። በመጽሔት ክፍለ ጊዜ አካተነዋል። በኮቪድ-19 ዜና ከኢትዮጵያ የጤና ሚኒስቴር የትናንት ዕለታዊ ሰንጠረዥ ላይ ባገኘነው መረጃ መሰረት ትናንት በሀገሪቱ ዙሪያ በ4550 ሰዎች ናሙና ላይ ምርመራ ተካሂዶ 63 ሰዎች ላይ ኮሮና ቫይረስ እንደተገኘ ያሳያል። ከትናንት በሀገሪቱ ያለው የተረጋገጠው የቫይረሱ ተያያዦች ጠቅላላ ቁጥር 276,037 ሲሆን ሕይወታቸው በኮቪድ ምክንያት ማለፉ የታወቀው ደግሞ 4,320 ሰዎች መሆናቸውን ሰንጠረዡ ያመለክታል። ለቫይረሱ ከተጋለጡት ውስጥ 260302ቱ እንዳገገሙና 11412ቱ ግን በቫይረሱ እንደታመሙ መሆናቸውን ነው የሚጠቁመው። የኮቪድ-19 ክትባት ሂደቱን በሚመለከተው ረገድ ደግሞ እስከ ትናንት ድረስ ክትባቱን የወሰዱ ሰዎች ቁጥር 2,010,091 እንደነበረ የጤና ሚኒስቴር ሰንጠረዡ ያመለክታል። ዓለም ዙሪያ ወደ ተጠናቀሩ የኮቪድ-19 ዜናዎች የተሻገርን እንደሆነ ደግሞ አውስትራሊያ ውስጥ የኮቪድ-19 ስርጭቱን ለመቆጣጠር የእንቅስቃሴ ክልከላዎች ያወጁ ትልልቅ ከተሞች ቁጥር እየጨመረ ነው። አሊስ ስፕሪንግስ የምትባለው ከተማ ከትናንት ማክሰኞ ጀምሮ ለሶስት ቀናት ሰው ከቤቱ እንዳይወጣ መመሪያ ተሰጥቷል። ኢንዶኔዥያ ውስጥ በገባው ዴልታ በተባለው የኮሮና ቫይረስ ዝርያ የሚያዙ ሰዎች ቁጥር በከፍተኛ ፍጥነት እየጨመረ መምጣቱን የተናገረው የሀገሪቱ ቀይ መስቀል በዚህ አያያዝ ሀገሪቱ ወደ ከባድ ቀውስ አፋፍ እያመራች ነች ሲል አስጠንቅቋል። ሩሲያ ደግሞ በዛሬው ዕለት ብቻ 669 ሰዎች በኮቪድ-19 ምክንያት ሕይወታቸውን ማጣታቸውን አስታውቃለች። እስካሁን በአንድ ቀን ከተመዘገበው ሁሉ ትልቁ ቁጥር እንደሆነም አመልክታለች። በዓለም ዙሪያ በከፍተኛ ፍጥነት እየተዛመተ ያለው ሲጀምር ህንድ ላይ የተከሰተው ዴልታ የተባለው የኮሮና ቫይረስ ዝርያ ከ80 ወደሚበልጡ ሀገሮች መዛመቱ ተሰምቷል። በዚህም ምክንያት የዓለም የጤና ድርጅት ኮቪድ-19 መከላከያ ክትባቱን ሙሉ በሙሉ የተከተቡ ሰዎችም ጭምር አፍና የአፍንጫ መሸፈኛ መጠቀማቸውንና ሌሎችንም የጥንቃቄ መንገዶችን መተግበራቸውን እንዲቀጥሉ እያሳሰበ ነው። የዩናይትድ ስቴትስ ካሊፎርኒያ ሎስ አንጀለስ ከተማ ባለስልጣናትም ነዋሪዎቹ ዝግ ስፍራዎች ውስጥ ሲሆኑ በጭንብል እንዲጠቀሙ እየመከሩ ናቸው። በዓለም ዙሪያ በአሁኑ ወቅት በኮሮና ቫይረስ የተያዘው ሰው ቁጥር 182 ሚሊዮን እየተቃረበ ነው። ለህልፈት የተዳረጉትም ቁጥር ወደ 4 ሚሊዮን እየደረሰ መሆኑን የዩናይትድ ስቴትስ ጆንስ ሆፕኪንስ ዩኒቨርሲቲ የኮቪድ-19 መረጃ ሰንጠረዥ ያሳያል። ዛሬ የተባበሩት መንግስታት ድርጅት የንግድና የልማት ጉባኤ እንዲሁም የድርጅቱ የዓለም ቱሪዝም ተቋም ባወጡት ሪፖርት ኮቪድ-19 ባለፈው የአውሮፓ 2020 ዓመተ ምህረት በዓለም አቀፍ ቱሪዝምና ተያያዥ ዘርፎች ላይ የ2.4 ትሪሊዮን ዶላር ኪሳራ አስከትሏል ብለዋል። ዘርፉ ላይ ከቀደመው ዓመት ጋር ሲነጻጸር የ73% ኪሳራ እንዳስከተለ ነው የገለጹት። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ዩናይትድ ስቴትስ ፍሎሪዳ ክፍለ ግዛት ውስጥ በተደረመሰው የመኖሪያ ህንጻ የሞቱት ሰዎች ቁጥር 12 መድረሱ ተሰማ። ፍሎሪዳ ማያሚ ከተማ አቅራቢያ ሰርፍሳይድ የምትባል ከተማ ውስጥ በተደረመሰው ኮንዶሚኒየም አደጋ 149 ሰዎች አሁንም የደረሱበት አለመታወቁ እየተገለጸ ነው። የአደጋውን ሰለባዎች ፈልገው ለማትረፍ የተሰማሩት ሰራተኞች አሁንም ጥረታቸውን እንደቀጠሉ መሆኑን የማያሚ ዴድ ከንቲባ ትናንት ማታ ለጋዜጠኞች ገልጸዋል። ቻምፕሌን ታወርስ የተባለው 136 ቤቶች ያሉት ባለ 12 ፎቅ ኮንዶሚኒየም ህንጻ ባለፈው ሳምንት ነው በአንድ በኩል የተደረመሰው። ከንቲባው እንዳስረዱት ፈጥኖ ለእርዳታ ደራሽ ሰራተኞቹ በክሬኖች፣ በተለያዩ ማብሪያዎችና በሰለጠኑ ውሾች እየተጠቀሙ ፍለጋቸውን ቀጥለዋል። ፕሬዚደንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ነገ ሐሙስ አደጋው ወደ ደረሰባት ሰርፍሳይድ ከተማ እንደሚጓዙ የዋይት ሀውስ ቃል አቀባይ ጄን ሳኪ አስታውቀዋል። አደጋውን ሰለባዎች ፈልጎ ለማዳን እየተሯሯጡ ያሉትን ሰራተኞች ያመሰግናሉ፣ ከሰለባዎቹ ቤተሰቦች ጋርም ተገናኝተው ይወያያሉ ብለዋል። በሌላ የዩናይትድ ስቴትስ ዜና ደግሞ ፕሬዚደንት ጆ ባይደን በሀገሪቱ ምዕራባዊ ግዛቶች በተደጋጋሚ የሚከሰተውን ሰደድ እሳት አስቀድሞ ለመቆጣጠር ስለሚቻልበት መንገድ ከግዛቶቹ አስተዳዳሪዎች ጋር ምክክር ጀምረዋል። ዝርዝሩን ስመኝሽ የቆየ ታቀርበዋለች።
ባለፈው ሳምንት ሐሙስ በፍሎሪዳ ግዛት ማያሚ ከተማ አቅራቢያ በተደረመሰው 12 ፎቅ ህንጻ ስር የተቀበሩ የህንጻውን ነዋሪዎች ለማግኘት የሚደረገው ጥረት ተጠናክሮ እንደቀጠለ ነው። የግዛቱ ባለስልጣናት እንዳስታወቁት እስካሁን በተደረገው ፍለጋ 12 ሰዎች መሞታቸው ሲረጋገጥ 149ኙ አልተገኙም። የሟቾቹን ቁጥር ያሳወቁት የሚያሚ ዴድ ከተማ ከንቲባ ዳንኤላ ሌቪን ካቫ እንደተናገሩት እስካሁን በፍለጋ የተገኙ ሰዎች ቁጥር ደግሞ 125 ነው። የፍሎሪዳ የአደጋ ጊዜ አስተባባሪ ባለስልጣን ማክሰኞ ዕለት ለጋዜጠኞች በሰጡት መግለጫ ተጨማሪ የህይወት አዳኝና አፈላላጊ ኃይል ከፌዴራሉ መንግስት መጠየቃቸውን አስታውቀው የነበረ ሲሆን ምናልባትም ከቨርጂኒያ ክፍለ ግዛት እንደሚላክ ተጠቁሟል። ፕሬዚዳንት ጆ ባይደን እና ቀዳማዊት እመቤት ጂል ባይደን ዛሬ ወደ ቦታው አቅንተው ጉብኝት ያደርጋሉም ተብሏል። ይህ በእንዲህ እንዳለ ፕሬዚዳንት ጆ ባይደን በምዕራብ ግዛቶች በተደጋጋሚ የሚከሰተውን ሰደድ እሳት አስቀድሞ ለመቆጣጠር በሚቻልበት መንገድ ላይ ለመምከር ከግዛቶቹ አመራሮች ጋር የድህረ ገጽ ውይይት ያደርጋሉ። በሚቀጥለው ጥቂት ወራት በምዕራብ ዩናይትድ ስቴትስ የሚገኙ ግዛቶች ከእስከዛሬውም የከፋ ሰደድ እሳት ሊያጋጥማቸው እንደሚችል በሀገሪቱ የሚነሱ ሰደድ እሳቶችን ለመዋጋት የሚደረገውን ትንቅንቅ የሚያስተባብረው ብሔራዊው የእሳት አደጋ መቆጣጠሪያ ማዕከል አስጠንቅቋል። ባይደን በሚያደርጉት ምክክር ላይም ዲሞክራቶቹ የካሊፎርኒያ፣ ኮሎራዶ፣ ኒው ሜክሲኮ፣ ኔቫዳ፣ ኦሪገን እና ዋሽንግተን ግዛት አስተዳዳሪዎች እንዲሁም የዩታህና ዋዮሚንግ ሪፐብሊካን አስተዳዳሪዎች እንደሚገኙ የተገለጸ ሲሆን የአሪዞናና የሞንታና ሪፐብሊካን አስተዳዳሪዎች ግን በውይይቱ ላይ እንደማይገኙ ተጠቁሟል። በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለዘገባዋ አመሰግናለሁ። የተባበሩት መንግስታት ድርጅት አባል ሀገሮች ለድርጅቱ 12 ሰላም አስከባሪ ተልእኮዎች ለሚቀጥለው የአውሮፓ 2022 ዓመተ ምህረት በጀት ወደ 6 ቢሊዮን ዶላር የሚጠጋ ገንዘብ እንዲመደብ ከስምምነት መድረሳቸው ተገለጸ። የሰላም አስከባሪ ተልእኮቹን ከመዘጋት ለጥቂት እንዳመለጡ ዲፕሎማቶች መናገራቸውን ነው ሮይተርስ የዘገበው። የድርጅቱ የበጀት ኮሚቴ ትናንት በበጀቱ ላይ ስምምነት ያደረገ ሲሆን ዛሬ ጠቅላላ ጉባኤው ያጸድቀዋል ተብሏል። አብዛኞቹ አፍሪካና መካከለኛው ምስራቅ የሚገኙ የሆኑት የሰላም አስከባሪ ተልእኮች አውሮፓ አቆጣጠር በዚህ ሰኔ ወር ማብቂያ አዲስ በጀት ያልተፈቀደ እንደሆነ ሌላ አማራጭ እቅድ አዘጋጁ ተብለው እንደነበረ አንድ ከፍተኛ የመንግስታቱ ድርጅት ባለስልጣን ሰኞ ዕለት መናገራቸውን ሮይተርስ በዘገባው ጠቅሷል። በአንዳንድ ዲፕሎማቶች መሰረት በበጀቱ ዙሪያ የድርድር አሰራሩ ላይ ለውጦች በመደረጋቸው የሎጂስቲክስ ችግሮች መኖራቸውና እንዲሁም ቻይናና ምዕራባውያን ሀገሮች የሰላ እሰጥ አገባ ውስጥ መግባታቸው በጀቱ በቀነ ገደቡ አይጠናቀቅ ይሆናል የሚል ስጋት ፈጥሮ ነበር። ለሰዓቱ ያለን ዜና በዚሁ ያበቃል።
ቆንጅታየን ለሰዓቱ የዓለም ዜና አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት የሚተላለፈውን ስርጭት ነው። ረቡዕ ሰኔ 23 2013 ዓ.ም የምሽቱ አስተናጋጅ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች በስርጭታችን የጊዜ ሰሌዳ መሰረት ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን አስቀድሞ ቆየት ብለው ከሚሰሙት ቅንብሮች የአንዱን ለቅምሻ እንበል። ድምፁ ለጊዜ አልተሰናዳም። ወደ ኋላ ላይ ሙሉ ዝግጅትን እናቀርባለን። በስድስተኛው የኢትዮጵያ ብሔራዊ ምርጫ በቅድመ ምርጫ በምርጫው ሂደትና እንዲሁም በድኅረ ምርጫ ጉዳዮች ዙሪያ ከቀረቡ የሁለት ምሁራን ትንታኔዎች የተወሰደ ቅንብር ወደ ኋላ ላይ በሁለተኛው አጋማሽ እናቀርባለን። አሁን ወደ ዕለቱ አብይ ርዕስ ከአሁን በኋላ በትግራይ ክልል የሚፈጠሩ ችግሮች ኃላፊነት እንደማይወስድ የኢትዮጵያ መንግስት አስታወቀ። በክልሉ ያለውን ጦር ማስወጣቱን የገለጠው የኢትዮጵያ መንግስት በቀጣይነት በክልሉ ስለሚፈጠሩ ጉዳዮች ተጠያቂው ህወሓት ነው ብሏል። የኢትዮጵያ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን የኤርትራ ጦር ከትግራይ ክልል ለቆ መውጣቱንም ጨምረው ገልጠዋል። አንዳንድ የእርዳታ ድርጅቶች የህወሓትን ኃይል ያስታጥቁ እንደነበር ጠቁመው አሁን ከትግራይ የሚያዋስኑ ስፍራዎች መዘጋታቸውና ቁጥጥር እንደሚደረገባቸውም ነው ጨምሮ የገለጡት። የኢትዮጵያ መከላከያ ሰራዊት በበኩሉ የህወሓት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው የከፋ አጻፋዊ እርምጃ ይጠብቀዋል ብሏል። ለዝርዝሩ ኬኔዲ አባተ።
የኢትዮጵያ መንግስት በትግራይ ክልል የተናጥል ተኩስ አቁም ስለማወጁ ከትናንት በስቲያ ያወጣውን መግለጫ በተመለከተ ጠቅላይ ሚኒስትር አብይ አህመድ ትናንት ከሀገር ውስጥ ጋዜጠኞች ጋር በነበራቸው ቆይታ ላይ ባደረጉት ንግግር መንግስት ጦሩን ከትግራይ ያስወጣበትን ምክንያት ሲገልጹ ሚሳኤልና ሌሎች መሳሪያዎችን አውጥተናል፣ እንደ ትናንቱ የሚያሰጋን ነገር የለም ብለዋል። በተያዘው ክረምት ቅድሚያ የሚሰጣቸው ተግባራት መኖራቸውንም ጠቅላይ ሚኒስትሩ ጠቁመዋል።
እኛ የወሰንነው የሀገር መከላከያ ሰራዊት ማስ የሆነውን ህዝብ እንደ ጠላት ወስዶ በታሪክ ውስጥ ጥቁር ጠባሳ ጥሎ እሱም የሚሸማቀቅበት ዓለምን በብዙ ዱላ ኢትዮጵያ ላይ የሚነሳበት ነገር ከሚፈጠር ደጀን ወደምንለው ህዝብ ጠጋ ብለን ከኋላችን ደጀን አስቀምጠን እንደተባለው የጥሞና ጊዜ ለህዝቡ እንስጠው ብለን የወሰንነው። እርግጠኛ ነኝ 15 ቀን፣ 1 ወር፣ 2 ወር ስንቆይ እናየዋለን። የመከላከያና የኢትዮጵያ መንግስት ጥረትና ድካም በብዙ እጅ ሴንስ ማድረግ ሲጀምርና ወገኔ ብሎ ጀርባውን ሰጥቶ የሚሄደው ኃይልም በየቀኑ ጥቃት እየደረሰበት ስለሆነ የእፎይታ ጊዜ ብንሰጥ አምና የምንሰጋው ነገር ዛሬ አያሰጋንም። ሚሳኤሉን አውጥተነዋል፣ መሳሪያችን አውጥተናል። እንደ ትናንትናው ብለን የምንፈራው ጉዳይ የለም። ከዚያ በተጨማሪ ደግሞ አሁን ባለው ሁኔታ ቅድሚያ የምንሰጠው ቢያንስ ይህችን ክረምት ቅድሚያ የምንሰጠው ሌላ ጉዳይ ስላለን ገንዘባችንም ሰዋችንም ትጥቃችንም ቆጠብ አድርገን ወደ ዋናው ጉዳይ ብናተኩር ይሻላል በሚል ነው።
የኢትዮጵያ መንግስት በርካታ ጫናዎችን እያስተናገደ እንደሚገኝም የተናገሩት ጠቅላይ ሚኒስትሩ መቀሌ አሁን ላይ ከሌሎች የኢትዮጵያ አካባቢዎች በተለየ መልኩ በስጋትነት እንደማትታይም ነው የገለጹት።
መቀሌን ትናንት መልቀቅ ስንጀምር በጣም ብዙ ሰዎች ተደናግጠዋል፣ እናንተም ተደናግጣችኋል። መቀሌ ዛሬ 7-8 ወር ስንሄድ የነበረው ግጭት የስበት ማዕከል፣ የመንግስት ማዕከል፣ የምናቀውና የማናቀው ሪሶርስ ማዕከል ነው የነበረው። ዛሬ ግን ስንወጣ በውስጡ የተሰገሰጉ የተትረፈረፉ ሰዎችን የሚዘርፉ የሚቀሙ 80,000 የሚጠጉ ሰዎችን ከመጨመሩ ውጪ ከአብያዲ ወይም ከሽራሮ ወይም ከበሻሻ የሚለየው ነገር የለም። የስበት ማዕከልነቱን አጥቷል። አሁን ባለው ተጨባጭ ሁኔታ በሚሊተሪ እይታ ሲታይ ምንም ነገር የለውም። የተለየ ስበት ማዕከል የሚያደርገውና የሚያጓጓን እንደ ሄድንበት ጊዜ የሚያጓጓን ነገር የለው።
የኢትዮጵያ መንግስት አወጅኩ ያለውን የተናጠል የተኩስ አቁም እርምጃ እንዲሁም የሀገሪቱን ጦር ከትግራይ ክልል ማስወጣቱን በተመለከተ የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴንና የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌም በዛሬው ዕለት መግለጫ ሰጥተዋል። ከስምንት ወራት በፊት የተጀመረው ግጭት የብዙ ሰዎችን ህይወት መቅጠፉንና በርካታ ንብረት ማውደሙን በመግለጫቸው ያነሱት የውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሬድዋን ሁሴን የእርስ በርስ ግጭቱ ከዚህም ባለፈ ራስን በመከላከል ረገድ ኢትዮጵያ እንደ ሀገር ያላትን አቅም ክፉኛ መጉዳቱንም ገልጸዋል። በጦርነቱ ማግስት ሱዳን በምዕራብ በኩል ፈጽማለች የተባለውን ወረራ በመጥቀስ የእርስ በርስ ግጭቱ ሀገሪቱን ለውጭ ጥቃት እንዳጋለጣትም ነው የተናገሩት። ከዚህም በተጨማሪ እየበረታ የሄደው ዓለም አቀፍ ጫና እንዲሁም የክልሉ አርሶ አደር የግብርና ስራውን የሚያከናውንበት እድል እንዲፈጠር መፈለጉ በተናጥል ተኩስ የማቆምና ሰራዊቱን የማስወጣት ውሳኔ ላይ ለመድረስ ምክንያት መሆናቸውንም ጠቅሰዋል። ምንም እንኳን ህወሓት በውጊያ በማሸነፍ መቀሌን ጨምሮ የትግራይ ክልልን በርካታ ስፍራዎች መቆጣጠሩን ቢገልጽም አምባሳደር ሬድዋን ግን የኢትዮጵያ ጦር የወጣው በፖለቲካ ውሳኔ መሆኑን አንስተዋል። መንግስት በቀጣይነት በትግራይ ክልል ለሚፈጠሩ ችግሮች ምክንያት ላለመሆን በሚል ውሳኔው ላይ መድረሱንም ገልጸዋል።
ውሳኔው ፖለቲካዊ ውሳኔ ነው፣ ሰበብ ላለመሆን። ሁለተኛ፣ በሌላ በኩል እየመጣብን ያለውን ሀገራዊ አደጋ በምዕራብ በኩል የሚደገስልንን ድግስ መቋቋም ካለብን የሰው ኃይላችንንም ሰራዊታችንም አሰባስበን ዋናውን አደጋ መመከት አንዱ ስራችን ሀገራዊ ጥሪ የሚሆንበት ሁኔታ መምጣቱ ስለማይቀር፣ በሌላ በኩል ደግሞ እዚህም ሰበብ የምንሆንበት እየረዳንም እያበላም መንግስት እየደገፈም ተከሳሽና ተወቃሽ መሆኑን በማስወገድ ምክንያት መሆኑን አስቀርቶ ግን እርዳታው መድረስ እንዲችል እረዳ ነበርና እድል አጣው የሚሉ ፎቶ ሄደው ለመነሳት እድል ያላጡ መንግስት መድረስ ያልቻለበት ቦታ ላይ ደርሰው ፎቶግራፍ ተነስተው ኢንተርቪ ለማድረግ ያልተቸገሩ እርዳታ ለመስጠት ግን ቦታ አጣን መግቢያ አጣን ለሚሉ አካላትም በግልጽ ሰበብ ላለመሆን ለቀን መውጣታችን አንዱ ፖለቲካዊ ምክንያት ነው። መነሻው ግን ሰብአዊ ነው። በዚህም ምክንያት የአዝመራ ጊዜው እስከሚያልቅ ድረስ ምንም አይነት ኮሽታ አይሰማም ማለት ነው።
የኢትዮጵያ መንግስት ዓለም አቀፉ ማህበረሰብ አድርግ ያለውን አድርጓል ያሉት አምባሳደር ሬድዋን ከዚህ በኋላ በክልሉ ለሚፈጠሩ ችግሮች ኃላፊነቱን የሚወስደው ህወሓት ስለመሆኑም ተናግረዋል።
ያልተገደበ ተደራሽነት ያስፈልገኛል እርዳታ መስጠት ፈልጋለሁ ለሚሉ አካላት ይሄ ወጥተናል ደርሰው ይርዱ በአንዱ መልክ ተሱ ነው። ሁለተኛው ታክስ አቁሙ ሲሉ ሲጮህ የነበሩ አሉ። ትላንትም የጮህዋሉ ታክስ አቁመን ከወጣን ከሶስተኛው ቀን በኋላ ማለት ነው። ስለዚህ አንተኩስም ወጥተናል ወታደራችን የለም። ሶ ካሁን በኋላ ታክስ ካለ ካሁን በኋላ ግድያ ካለ አሁንም እየሰማን ነው። ከመንግስት አብራችሁ ነበር አዳምጣችሁ ነበር የሚባሉ ሰዎች አሁንም እየተረሸኑ እንደሆነ እየሰማን ያለ ነው። በዚህ መንገድ ቀጣይ ሞት ሰው ካለ የሚወቀሰው የሚያዘው አሁንም ሽብርተኛ ሆኖ የተፈረጀው አካል ነው የሚሆነው። ዓለም አሁንም ከኢትዮጵያ መንግስት ጋር ማላዘን ሳይሆን ኢትዮጵያ መንግስት አርግ የተባለውን ማረግ የፈለገውን አድርጓል። ወታደሩን ሰብስቧል፣ እጁን ሰብስቧል። የሚቀጥለው አካልን ተጠያቂ ማረግን መልመድ አለበት።
የኤርትራ ጦርም ከትግራይ ክልል ለቆ መውጣቱን አንስተው ይሁንና ጦሩ ተመልሶ እንዲመጣ ህወሓት እየጋበዘው መሆኑን በመግለጽ ዓለም አቀፉ ማህበረሰብ ይህን ፍላጎት እንዲያስቆም ሲሉ ጥሪ አቅርበዋል።
ሌላኛው ኤርትራ መውጣት አለባቸው የሚባል ነበር የነበረው መንግስት በተደጋጋሚ እንደማያስፈልገው ድጋፍ መውጣት እንዳለባቸው ገልጿል። አሁንም በይፋ ወጥቷል። መውጣታቸውን የገባው ኃይልም አስመስክሮ እከተላቸዋለሁ ነው የሚለው። አሉ ይውጡልኝ ሳይሆን ወጥተዋል ግን እከተላቸዋለሁ እስከ ኤርትራ ድረስ ነው የሚለው። ስለዚህም አሁንም የኤርትራ መንግስትም ወታደሮች ከወጡበት ከቤታቸው ተመልሰው እንዲመጡ እየተጋበዙ ነው ያለው። ኤርትራ ድረስ ተከትሬ ወጋቸዋለሁ የሚል ከሆነ ይህ ኃይል ጉልበት አለው የለውም ሌላ ጉዳይ ነው። አቅም ያለው የለውም ሌላ ጉዳይ ነው። ግን ፍላጎቱ ስላለው በፊትም የነበረው ይህንኑ አካባቢውን የማተራመስ ፍላጎት ለማስቀረት ስለነበረ ፖለቲካል ውሳኔ የተወሰነው። ዓለም አቀፉ ማህበረሰብ አሁንም ሰላም እንዲፈጠር ከተፈለገ በደረሰበት የሚገድል ኃይልን በደረሰበት ጦርነቱን አስቀጥላለሁ የሚል ኃይልን ሀይ ማለትን መልመድ አለበት። መንግስት የበኩሉን ድርሻ ተወጥቷል።
ኢትዮጵያ ወታደሮቿን ከትግራይ ክልል እንደምታስወጣ ከሳምንታት በፊት የተነገራቸው የውጭ አካላትም ስለመኖራቸው ያነሱት አምባሳደር ሬድዋን ከነዚህም አንዳንዶቹ ይህን መረጃ በማቀበል ወታደሩ ላይ ጥቃት እንዲፈጸም ለማድረግ ስለመሞከራቸው ገልጸዋል። አንዳንድ የእርዳታ ድርጅቶች የህወሓትን ኃይል እያስታጠቁ እንደነበሩም የገለጹት አምባሳደሩ ወደ ትግራይ በሚሄዱት ቁሳቁሶች ላይ ቁጥጥር እንደሚደረግም ተናግረዋል። ህወሓት ያለው ኃይል በከፍተኛ ደረጃ መደራጀቱንና በክልሉ የነበሩትን የኢትዮጵያ ወታደሮች በውጊያ በማሸነፍ ግዛቶችን መቆጣጠሩን ቢገልጽም የመከላከያ ሰራዊት ግንባታ ስራዎች ዋና አስተባባሪ ሌተናል ጄኔራል ባጫ ደበሌ በበኩላቸው ሰራዊቱ ለሀገሪቱ ዋነኛ ስጋት ለመዘጋጀት ትግራይን ለቆ መውጣቱን ጠቁመው ህወሓት በአሁን ወቅት የኢትዮጵያ ስጋት አይደለም ሲሉ ነው የገለጹት።
አሸባሪ ቲፒኤልኤፍ ስጋት ከሚሆንበት ደረጃ ወጥቷል። ትርጉም ያለው ኢትዮጵያን ሊያሰጋ የሚችል ነገር ሊያደርግ አይችልም። ስለዚህ እኛ ከትግራይ አካባቢ ወጥተን የምናስበው ስጋት መዘጋጀት አስፈላጊና የግዴታ በመሆኑ ለቀናል። ሰራዊቱ ተሸንፎ ነው የወጣው የሚባል ማን አሸነፈው? በምን አሸነፈው? እኛ ከመቀሌ ለቀን ስንወጣ ይዘን የወጣ ነው ኮንቮይ በሺዎች የሚቆጠር ነው። ይህን ኮንቮይ ይዘን ስንወጣ በጠራራ ፀሐይ ይህም ሰራዊት ሲወጣ ጁንታ ኃይል ቢኖረው እኮ አንድም መኪና ሳይወጣ እንዳይወጣ ያደርግ ነበር። ነገር ግን ኃይል የለውም።
ሌተናል ጀነራል ባጫ አክለውም አሸባሪ ብለው የገለጹት የህወሓት ኃይል ሁመራና ራያን ጨምሮ በየትኛውም አቅጣጫ የመንቀሳቀስ ፍላጎት ካለው መከላከያ ሰራዊት የከፋ ጸፋዊ እርምጃ እንደሚወስድ ተናግረዋል።
አሁን እንደሚሰማው ወደ ደቡብም ወደ ሰሜንም ወደ ምስራቅም እሄዳለሁ የሚለው ነገር ባያደርገውም ግን በዚህ መሰረት ወደ መሀል ሀገር ወደ ኤርትራም ወደ ሁመራም ወደ አፋርም ወይም ደግሞ ራያ ወደ እነዚህ ቦታዎች እሄዳለሁ የሚለው ነገር ጉልበት ባይኖረውም ምንጊዜም አሸባሪዎች የሚያደርጉት ነገር ስለሆነ ዝም ብሎ የሚታይ አይደለም። ሰራዊታችንም እነዚህን ነገሮች ሊቆጣጠር የሚችልበት ደረጃ ላይ እንዲሆን አድርገነዋል። ትንኮሳ የሚያደርግ ከሆነ መልሰን እኮ መቀሌ መግባት እንችላለን ዛሬ። ስለዚህ ምንድን ነው ትንኮሳ ካደረጉ የእጥፍ እጥፍ ነው ምላሹ የሚሆነው።
ህወሓት በበኩሉ እንደ አስፈላጊነቱ የማጥቃት እርምጃው እንደሚቀጥል ማስታወቁ ይታወሳል። የህወሓት ቃል አቀባይ ጌታቸው ረዳ እያንዳንዱ ኢንች የትግራይ ግዛት ከጠላቶች እስኪጸዳ ድረስ ኃይሎቻችን በደቡብና በምስራቅ እየዘመቱ ነው ስለማለታቸው ሮይተርስ ዘግቧል። ትግራይን ለማዳን ማንኛውንም ተግባር እንፈጽማለን ሲሉም የተናገሩት አቶ ጌታቸው ለትግራይ መረጋጋት አስመራም ይሁን አዲስ አበባ መዝመት አስፈላጊ ከሆነ እናደርገዋለን ሲሉም ነው የገለጹት። ይህ በእንዲህ እንዳለ ኢትዮጵያ የተናጥል ተኩስ አቁም ማወጇ ግጭቱን ማስቆም ከቻለ በጎ እርምጃ እንደሆነ የገለጸችው አሜሪካ ሁሉም አካላት በድርድር ላይ የተመሰረተ የተኩስ አቁም እንዲያውጁም ጥሪ አቅርባለች። የተባበሩት መንግስታትና የአፍሪካ ህብረትም የተናጥል ተኩስ አቁም ውሳኔውን ካደነቁ አካላት መካከል ሲሆኑ ለችግሩ ፖለቲካዊ መፍትሄ እንዲፈለግም ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው አመሰግናለሁ። አድማጮች፣ በትግራይ ያለውን ሁኔታ አስመልክቶ በኢትዮጵያ መንግስት በኩል የቀረቡትን መግለጫዎች ተከትሎ የህወሓትን ምላሽ ለማቅረብ ያደረግነው ጥረት ፈጥኖ ባለመሳካቱ ለሰዓቱ አልደረሰልንም። በነገው ምሽት ፕሮግራማችን ግን እናቀርባለን። አሁን ወደ ዩናይትድ ስቴትስ ምክር ቤት የሚወስደን በኢትዮጵያ ጉዳይ ላይ ያተኮረ ዘገባ ነው ተከታዩ። የትግራይ ኃይሎች በያዝነው ሳምንት ትግራይ ክልል መዲና መቀሌን መልሰው ተቆጣጥረዋል ይላል። ይህም ክስተት የኢትዮጵያ መንግስት ለስምንት ወራት ያህል የዘለቀውን ግጭት ለማቆም እንዲወስን አድርጓል። ይሁንና የተኩስ ማቆሙ ውሳኔው ጊዜያዊ ብቻ ሊሆን ይችላል ይላል ተከታዩ። በዩናይትድ ስቴትስ ምክር ቤት በትላንትናው ዕለት የተካሄደውን የምስክሮች ድምፅ የመስማት ስነ ስርዓት ተከትሎ የተጠናቀረ ዘገባ። በክልሉ ያሉት በሚሊዮኖች የሚቆጠሩ ሰዎች አደጋ ላይ የጣለውን የረሃብ ሁኔታ ላያስወግድ ይችላል ሲሉ የዩናይትድ ስቴትስ ምክር ቤት አባላት ትላንት ማስጠንቀቂያቸውን የአሜሪካ ድምፅ ዘጋቢ ካትሪን ጊብሰን ባጠናቀረችው ዘገባ ጠቁማለች። አዳነች ፍሳዬ ይዛው ቀርባለች።
መቀለ ከተማ ላይ ሰዎች ደስታቸውን እየገለጹ ነው። የኢትዮጵያ መንግስት ያስታወቀው የተኩስ ማቆም ውሳኔ በሀገሪቱ መንግስትና በትግራይ ኃይሎች መካከል ለስምንት ወራት ያህል ሲካሄድ የቆየውን ግጭት አብቅቷል። ይሁንና የወቅቱ የተኩስ ማቆም ውሳኔ ጊዜያዊ ሊሆን እንደሚችል የዩናይትድ ስቴትስ ምክር ቤት አንጋፋ አባላት እያስጠነቀቁ ነው። ዲሞክራቱ የምክር ቤት አባል ግሪጎሪ ሚክስ ማንኛውንም አይነት የግጭት ማባባስ ተግባርን ያወግዛሉ።
I can only hope it opens the door to a peaceful resolution. However, I am hearing reports that the TPLF is threatening to enter Eritrea.
እኔ ተስፋ የማደርገው ለሰላማዊ መፍትሄ በር እንዲከፈት ነው። ነገር ግን ህዝባዊ ወያኔ ሓርነት ትግራይ ኤርትራ ለመግባት መዛቱን የሚገልጹ ዘገባዎች እየሰማው ነው። ይህም ግልጽና አደገኛ ግጭቱን የማባባስ ተግባር ይሆናል።
ግጭቱ ባለፈው ሳምንት የተባባሰው የኢትዮጵያ ወታደራዊ ኃይል ገበያ ላይ የአየር ድብደባ አካሄዶ ከ60 በላይ የሚሆኑ ሰዎች ከተገደሉ በኋላ ነው። ኤርትራና የኢትዮጵያ ወታደሮች ሴቶችንና ልጃገረዶችን በአስከፊ መልኩ መድፈርን፣ በክልሉ ረሃብ እንዲስፋፋ ያደረገውን፣ ምግብ ለሚያስፈልጋቸው ሰዎች እንዳይደርስ ማገድን ያቀፉ የጭካኔ ተግባሮች እንደፈጸሙ የትግራይ ህዝብ ሲናገር ቆይቷል። ሪፑብሊካዊው የዩናይትድ ስቴትስ ምክር ቤት አባል ማይክል መኮል የኢትዮጵያው ጠቅላይ ሚኒስትር ትግራይ ውስጥ ላለው አስከፊ ሁኔታ መካዳቸው ዘግናኝ ነው ብለዋል።
War crimes, crimes against humanity and acts of genocide have been carried out against the Tigrayan people. Last week Prime Minister Abiy stated
የጦርነት ወንጀሎች፣ በስብና ላይ ወንጀሎችና የፍጅት ተግባሮች በትግራይ ህዝብ ላይ ተፈጽሟል። ጠቅላይ ሚኒስትር አብይ አህመድ ትግራይ ውስጥ ረሃብ የለም ሲሉ ባለፈው ሳምንት ተናግረዋል። ትግራይ ውስጥ ያለውን ሁኔታ በሚያስደምም መልኩ መካድ ዘግናኝ ነው።
የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት እንደሚለው በትግራይ ካለው 6 ሚሊዮን ህዝብ 4.5 ሚሊዮን የሚሆኑት አስቸኳይ የምግብ ረድኤት ያስፈልጋቸዋል። ወደ 900 ሺህ የሚጠጉት ደግሞ መቅሰፍታዊ ሁኔታ ላይ ይገኛሉ። የተፈጸሙት የወሲብ ጥቃቶች ለመገመት የሚያዳግቱ ናቸው ሲሉ የዩናይትድ ስቴትስ ዓለም አቀፍ የልማት አገልግሎት የሰብአዊ ረድኤት ክፍል ረዳት አስተዳዳሪ ሳራ ቻርልስ ለምክር ቤቱ አባላት አስረድተዋል።
Perpetrators have targeted the wives of priests, abused women in front of their families, and used brutal violence against women.
ወንጀለኞቹ የካህናት ባለቤቶችን ኢላማ በማድረግ ደፍረዋል። ሴቶችን በቤተሰቦቻቸው ፊት በመድፈር አሰቃይተዋል። በሴቶች ላይ ጭካኔ የተመላበት የወሲብ ጥቃት ፈጽመዋል። ከዚህ ቀደም በይፋ እንደገለጽኩት ሁሉ የወንጀሉ ክብደት ለሁለት አስርት ዓመታት በሚጠጋ የሰብአዊ ረድኤት አገልግሎቴ ወቅት ከታዘብኳቸው ፍጹም አስከፊ በደሎች መካከል የሚፈረጅ ነው።
የኢትዮጵያ መንግስት በገለጸው መሰረት የተኩስ ማቆም ውሳኔ የእርሻ ጊዜ እስከሚያበቃበት ወቅት ይዘልቃል። እስከ መስከረም ወር ማለት ነው። ይህ ጊዜም ለዩናይትድ ስቴትስ እና ለዓለም ማህበረሰብ የእድል መስኮት ያስገኛል። በአትላንቲክ ካውንስል የሚሰሩት ተንታኝ ካሜሮን ሃድሰን ያብራራሉ።
The first priority is to capitalize on this ceasefire to try to gain access to communities in need to stave off
the ቅድሚያ መሰጠት ያለበት ይህን የተኩስ ማቆም ሁኔታን ተጠቅሞ ወደ 1 ሚሊዮን የሚጠጉ በረሃብ ሁኔታ ላይ የሚገኙ ሰዎችን ለመርዳት ተደራሽነት ለማግኘት መሞከር ነው። ይህ የመጀመሪያው ቅድሚያ ሊሰጥበት የሚያስፈልግ ተግባር ነው። ሁለተኛው ደግሞ ለፖለቲካዊ ንግግር ሁኔታዎችን ለማመቻቸት ሲባል የተኩስ ማቆም ውሳኔ እንዲዘልቅና ተቃዋሚ መልክ እንዲይዝ ማድረግ ነው።
እንዲህ አይነቱን የማመቻቸት ሁኔታ ለመፍጠር አለመቻል ከባድ ዋጋ ያስከፍላል ሲሉ የዩናይትድ ስቴትስ የምክር ቤት አባላት አስጠንቅቀዋል። ዲሞክራቱ ግሪገሪ ሚክስ
on the side just trying to look at this as the next phase of a protracted conflict of more
በግጭቱ የሚሳተፉ ወገኖች ይህን ሁኔታ ወደ እርስ በርስ ጦርነት የሚያመራ ቀጣዩ የተራዘመ ግጭት እንዲሆን አድርገው ለማየት እየመከሩ ይሆን?
በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የአፍሪካ ክፍል ተጠባባቂ ረዳት ሚኒስትር ሮበርት ኮዴክ
What we need is a permanent ceasefire which all of the parties are committed to.
አሁን የሚያስፈልገው የሚመለከታቸው ወገኖች ሁሉ የሚቀበሉት ቋሚ የሆነ የተኩስ ማቆም ስምምነት ማድረግ ነው። እስካሁን ባለው ጊዜ ህዝባዊ ወያኔ ሐርነት ትግራይም ሆነ ኤርትራ የተኩስ ማቆሙን ውሳኔ የሚቀበሉ መሆናቸውን የሚያረጋግጥ መግለጫ አላወጡም።
የኢትዮጵያ መንግስት በትግራይ ክልል ፈጸማቸው የሚባሉት የጭካኔ ተግባሮች የጦርነት ወንጀል ሊባሉ የሚችሉበት ህጋዊ ትርጓሜን ያማሉ እንደሆነ የሚደረገው ምርመራ እንዲፋጠን ያደረገ መሆኑን የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ጠቁሟል።
አድማጮች ተከታዩም ከዚሁ የኢትዮጵያ ጉዳይ ጋር ያቆየናል። የኢትዮጵያ መንግስት ባለፈው ሰኞ ሰኔ 21 2013 ዓ.ም ምረት በትግራይ ክልል ያለውን የአገሪቱን የመከላከያ ሰራዊት ማስወጣቱንና የተናጠል የተኩስ አቁም ማድረጉን ማወጁን ተከትሎ እርምጃው በኢትዮጵያ በኤርትራ በትግራይ ክልልና በአጠቃላይም በምስራቅ አፍሪካ ስላለው ተጽዕኖ የአሜሪካ ድምጹ ጄሰስ ሜን ኦኒ በአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ የሆኑትን ካሜሮን ሃድሰንን ለሙያዊ ትንታኔ ጋብዞ ያጠናቀረውን ዘገባ ኤደን ገረመው እንደሚከተለው አሰናድተዋለች።
ለአትላንቲክ ካውንስል የአፍሪካ ማዕከል ባልደረባ ወይም ፌሎ የሆኑት ካሜሮን ሃድሰን በጋዜጠኛ ጂሰስ ማን ኦን በቅድሚያ የቀረበላቸው ጥያቄ የኢትዮጵያ መንግስት ለወራት በዓለም አቀፍ ማህበረሰቡ ተማጽኖ ሲደረግለት በእንቢተኝነት ቆይቶ ሰኞ ዕለት የተናጠል የተኩስ አቁም ለማድረግ ምን ያስወሰነው ይመስሉታል የሚል ነው። ሃድሰን እንዲህ መልሰዋል።
እንደሚመስለኝ የመንግስት ኃይሎች የያዟቸውን ቦታዎች በፍጥነት በትግራይ ኃይሎች እየተቀሙ ነበር። ይሄ የዚያ ነጸብራቅ ይመስለኛል። ባለፈው ሳምንት እንዳየነው ከሆነ የወታደራዊ ኃይሉ በትግራይ ኃይሎች እጅ ወድቆ ነበር። ስለዚህ ይሄ ውሳኔ መጣው መንግስት ሰፊ የሆነውን የትግራይ ክፍል ለረጅም ጊዜ ይዞ መቆየት አለመቻሉን በመረዳቱ ይመስለኛል። ይሄ በኢትዮጵያ መንግስት በመሬት ላይ ያለውን የሰብአዊ ሁኔታ ለማሻሻል የተደረገ ነው እንደሚለው ሳይሆን ስልታዊ ማፈግፈግ ነው። ነገር ግን ሁላችንም አሁን ላለው አደገኛ የሰብአዊ ቀውስ ውጤት ተጠያቂ መሆናችንን እናውቃለን። ላለፉት 7 ወራት ያክል ርዳታ ወደ ክልሉ እንዳይገባ በመንግስት ተቋርጦ ከቆየ በኋላ ያለውን ሰብአዊ ሁኔታ ለማሻሻል ነው የሚለው ነገር የሚጣረስ ነው።
ጋዜጠኛ ጂሰስ ማን ለካሜሮን ሃድሰን በመቀጠል ያቀረበላቸው ጥያቄ የጦር ማቆሙ ለምን ያህል ጊዜ ይዘልቃል ብለው ያስባሉ ለሚለው ጥያቄ ጦርነቱ የኤርትራ የኢትዮጵያ መንግስትን የአማራ ልዩ ኃይልንና የህወሓት ታጣቂዎችን ያሳተፈና እጅግ ብዙ ተዋናዮች ያሉበት መሆኑን በመጥቀስ በዚህ ጉዳይ ላይ የእያንዳንዳቸው ውሳኔ ተጽዕኖ እንደሚያመጣም ተናግረዋል። በአሁን ሰዓት ትግራይን የሚያስተዳድረው ማን ይመስሉታል በሚል ለቀረበላቸው ጥያቄም በኢህአዴግ ጥምረትነት ለ20 ዓመታት ሀገሪቱን የመሩትና አሁንም ድረስ በትግራይ ክልል ውስጥ የሚፈሩትና የአምባገነንነት ባህሪ ያላቸው የህወሓት ታጣቂ ቡድኖች መሆናቸው ከገለጹ በኋላ ታጣቂዎቹ በሀገሪቱና በቀጠናው ፖለቲካ ላይ ተቀባይነትን በድጋሚ ለማግኘት እየጣሩ ነው ይላሉ።
So again we are not trying to frame this conflict in terms of forces of good and evil.
ግጭቱ በመልካምና በክፉ ኃይሎች መካከል የተደረገ ነው ብለን ለማስቀመጥ አይደለም እየሞከርን ያለነው። በዚህ ግጭት ውስጥ እጅግ ብዙ ክሶች ይነሳሉ። የህወሓት ታጣቂዎች በሀገሪቱም ሆነ በቀጠናው የፖለቲካ ተቀባይነታቸውን ለመመለስ እየጣሩ ነው።
ሃድሰን የህወሓት ታጣቂዎችን የሚያግስ በቀጠናው ያለ የውጭ ኃይል ስለመኖሩ ለቀረበላቸው ጥያቄም እርግጠኛ የሆነ ምላሽ ባይኖራቸውም ግምታቸውን ግን አስቀምጠዋል።
We don't have a lot of clarity on that.
በዚህ ጉዳይ ላይ በቂና ግልጽ የሆነ ነገር የለንም። የህወሓት ታጣቂዎች ከጎረቤት ኤርትራ ድጋፍ እንደማያገኙ የታወቀ ነው። ከዓለም አቀፍ ድንበር ተጋሪያቸው ከሱዳን መንግስትም ድጋፍ ሊያገኙ ይችላሉ የሚል ነገር አለ። ሱዳኖቹም ወደዚህ ጉዳይ ትኩረታቸውን ያደርጋሉ የሚል ስጋት አለ። ሱዳኖቹ ኢትዮጵያ ውስጥ ባለው ግጭት ላይ ላለመሳተፍና ላለመሳብ ጥጋቸውን ይዘው ለመቆየት እየሞከሩ ነው። ነገር ግን አሁን የተኩስ አቁም ከተደረገ በኋላ የኢትዮጵያና ኤርትራ ኃይሎች የትግራይን ክልል በመክበብ ከሌላው የኢትዮጵያ ክፍል በመነጠል ወታደራዊና ፖለቲካዊ ክልከላ ሊያደርጉበት ይሞክራሉ። ስለዚህ በአሁኑ ሰዓት ሱዳን ለትግራይ ታጣቂዎች መሰረታዊ የህይወት ገመዳቸው ናት ማለት ይቻላል።
ሀድሰን አያይዘውም የትግራይ ታጣቂዎች የኢትዮጵያ መከላከያ ሰራዊት ከራሻ ከቻይናና ከዩናይትድ ስቴትስ ለረዥም ዓመታት በመግዛት ያስቀመጠውን የጦር መሳሪያ መታጠቃቸውና አስተማማኝ የሆነ የመሳሪያ ኃይል እንዳላቸውም ገልጸው፣ ነገር ግን ግጭቱ ከተጀመረ በኋላ ወደ ክልሉ የገባ መሳሪያ ይኑር ወይም አይኑር አይታወቅም ብለዋል። አክለውም በአጠቃላይ አሁን ላይ ያለው ሁኔታም ለቀጠናው አስጊ መሆኑንም ይገልጻሉ።
Well, it continues to be a very dangerous moment for the entire region.
ሁኔታው ለቀጠናው በሙሉ አስጊ መሆኑን ቀጥሏል። በሀገሪቱ ውስጥ ያሉ አብዛኞቹ ኢትዮጵያ እንደ ዩጎዝላቪያ ያለ መፈረካከስ እንዳይገጥማት ይሰጋሉ። ባለው የብሔር ሁኔታም ይሄ ሊፈጠር የሚችል ነገር ነው። በተለይም የትግራይ ታጣቂዎች ሙሉ ለሙሉ ክልሉን ከተቆጣጠሩ በኋላ ከኢትዮጵያ ጋር አዲስ አይነት ፖለቲካዊ ጥምረት እንደሚያደርጉ እንዲሁም በክልሉ ላይ ታላቅ የሆነ የራስ ገዝ ተጽዕኖ ለመፍጠር እንደሚጥሩ ይጠበቃል።
በሌላ በኩል ጋዜጠኛ ጂሰስ ኦኒ ያነጋገራቸው ሌላው የፖለቲካ ተንታኝ ዩናይትድ ስቴትስ በዚህ ግጭት መካከል ስለሚኖራት ሚና ጥያቄ የቀረበላቸው ሲሆን፣ የፖለቲካ ተንታኙ ዩናይትድ ስቴትስ በግጭቱ ወቅት ስታደርግ የቆየችውን የተኩስ አቁም ጥያቄ፣ ብሔራዊ ውይይትና የተሻሻለ የሰብአዊ እርዳታ አቅርቦትን በተመለከተ ግፊት ማድረጓን ትቀጥላለች ብለው እንደሚያስቡ ገልጸው፣ ልክ እንደ ዩናይትድ ስቴትስ ሁሉ በጉዳዩ ላይ ትኩረታቸውን ያደረጉ ከአውሮፓ አባል ሀገራት ጋር በመሆን በሀገሪቱ እያሽቆለቆለ የመጣው የሰብአዊ ሁኔታ ዙሪያም ትብብር ያደርጋሉ ብለው እንደሚያስቡ ተናግረዋል። ቅድሚያ የሚሰጠው ግን ከተኩስ አቁሙ በኋላ የክልሉ ህብረተሰብ ጋር በመድረስ የረሃብ አደጋ የተደቀነባቸው ሚሊዮኖችን መርዳት መሆኑንም አክለዋል። ለጂሰስ ኦኒ ቃለ መጠይቅ ኤደን ገረመው ከዋሽንግተን ዲሲ።
አድማጮች፣ ተከታዩ ዘገባ ደግሞ ወደ ቤንሻንጉል ጉሙዝ ክልል ይወስደናል። በቤንሻንጉል ጉሙዝ ክልል መተከል ዞን በነበረው የጸጥታ መደፍረስ ተፈናቅለው የነበሩ ከ50 ሺህ በላይ ዜጎችን ወደ ቀያቸው የመመለስ ስራ እየተካሄደ ነው ሲሉ የመተከል ዞን የማዘዣ ጣቢያ ሰብሳቢ ሌተና ጀኔራል አስራት ዴኔሮ ገለጡ። በንጹሐን ዜጎች ላይ ጥቃት ሲፈጽሙ የነበሩ ታጣቂዎች የተሃድሶ ስልጠና ተሰጥቷቸው ወደ አካባቢው እንዲመለሱ መደረጉንና በዚህም በአካባቢው ሰላም መስፈኑን ተናግረዋል። አስራት ዴኔሮ የተናገሩትን ይዛ አስቴር ምስጋናው ተከታዩን አድርሳናለች።
ከአሜሪካ ድምጽ ጋር ቆይታ ያደረጉት የመተከል ዞን ኮማንድ ፖስት ሰብሳቢ ሌተናል ጄኔራል አስራት ዴኔሮ ከመተከል ዞን ተፈናቅለው የነበሩ ከ50 ሺህ በላይ ነዋሪዎች ወደ ቀድሞ ቀያቸው መመለስ የቻሉት ከተፈናቃዮቹ ጋር በነበረው ውይይት የሁለቱ ክልል አመራሮችና ፌዴራል መንግስቱ ባደረጉት ስምምነት ታጣቂዎቹ የሰላም አማራጩን ተቀብለው በመግባታቸው እንዲሁም የጸጥታ ኃይሉ በከፈለው መስዋዕትነት ነው ብለዋል።
ተነጻጻሪ ሰላም ማለት ምን ማለት ነው? ገበያ አልነበረም። ገበያ የተገበያየ ነው። ህዝቡ ገበያ ከጀመረ ቆይቷል። መንገድ እንቅስቃሴዎች አልነበሩ፣ መንገድ እንቅስቃሴዎች አሉ። ሌሎች ኢኮኖሚያዊና ማህበራዊ እንቅስቃሴዎች ቆሞ ነበር። ትምህርት ቤቶች የመሳሰሉት ስራዎች በተቻለ ደረጃ አስጀምረን ወደ 50,533 ይሆነ። ይሄ ወደ ከተማ ወደ ቻግኒ የሄደው ብቻ ነው። አካባቢው ሰላም የሆነ የተጋቀረበት አካባቢ እንዲሰፍሩ አድርገናል። እዛ በሰፈሩበትም ድጋፍ እንዲደረግ የጸጥታ ዋስትናም እንዲኖር አድርገን ነው ወደ የሰፈሩበት መከላከያ ሰራዊትም ሌሎች ፖሊስ ኃይልም አድርገን አቀናጅተን ነው እየሰፈሩ ያሉ ማለት የተመለሱ ያሉ። በመተከል ዞን ላይ የነበረው የመልካም አስተዳደር ችግር አለ የሚል ፍትሐዊነት የለም፣ እኩልነት የለም፣ እኩል አንታይም፣ ስራ አጥነት አለ። ወጣቶቹ ጥያቄ ያቀርቡ ነበር። ጥያቄ አልተመለሰልንም ብለው ወደ ግጭትና ወደዚህ ወደ ጫካ መግባት ሁኔታ ነው የተፈጠረው። ጥያቄያችንም ይሄ ነው ብለው ዝርዝር አቅርበዋል። ችግሮችን መፍታት ያለብን በመነጋገር ነው። ያልተሟሉ የመልካም አስተዳደር ችግሮችም በሂደት በአጭር ጊዜ የሚፈታው በረጅም ጊዜና በመካከለኛ ጊዜ የሚፈታም እንዲፈታ በሚል በሰነድ ስምምነት ላይ የእነሱን ሁኔታ ግዴታቸውንም እንደማስፈጸም እና ከፌዴራል ካለው አካላትም ከክልሉም ከእነሱም ራሱ ተወካይ አድርገን ጽህፈት ቤት ተቋቁሞ ስራዎች እየተሰሩ ነው። በየ አካባቢያቸው እየተደጠኑ እየተመለሱ ነው።
ከዚህ ቀደም በተለያዩ ጊዜያት በአካባቢው የነበሩ አመራሮች ጥቃት እየፈጸሙ ያሉት የህወሓት ተላላኪዎች ናቸው ይሉ ነበር። እርስዎ ደግሞ የመልካም አስተዳደር ጥያቄ ያላቸው ወጣቶች ናቸው ብለዋል ተብለው ለተጠየቁት ጥያቄ ጄኔራሉ ተከታዩም ብለዋል።
ማንነት ላይ ያተኮረ ነው ብሎ ወጥቶ መግለጫ የሰጠ ሁሉ መንግስት ነው ብሎ መግለጽ አስቸጋሪ ነው። አንድ ኮሪደር ላይ ወይም አንድ ጥግ ላይ ሆኖ የሚሰጡ ግለሰብ የመንግስት አመራሮች ሊኖሩ ይችላል። ምንም ከነዛ ሰዎች ያልተለዩ ምናልባትም ወያኔ ከሚያደርገው ቅስቀሳ ሰለባ የሆኑ ሰዎች ሊኖሩ ይችላል። ከዚህም ከታጣቂዎችም እንደዚህ አይነት ሰለባ ያላቸው ሰዎች ሊኖሩ ይችላል።
ሌተናል ጄኔራል አስራት ተፈናቅለው የነበሩ ዜጎችን በዘላቂነት መልሶ ለማቋቋም ድንኳኖችንና ለእርሻ ስራ ግብዓት የሚሆኑ ቁሳቁሶችን በማቅረብ በኩል የአማራ ክልል ባለሀብቶች ያሳዩት አጋርነት የሚደነቅ ነው ብለዋል። በአንዳንድ ተፈናቃዮች የአካባቢው ሰላም አስተማማኝ ባለመሆኑ መሄድ አለመፈለጋቸውን ለአሜሪካ ድምጽ በስልክ ተናግረው ነበር። በዚህ ላይ ያለዎት አስተያየት ምንድን ነው ተብለው ለተጠየቁት ጄኔራል አስራት ሲመልሱ
ያንን የሚቀሰቅሱ ወገኖች እንዳሉ ደርሰን እርምጃ ሁሉ ተወስዷል እኮ ሄደን እኛ ስናወያይም ውሸት ነው ውሸታችን ነው ብሎ የሚናገሩ ነበሩ። እነሱ ደግሞ መጨረሻ ላይ ህዝቡ አጋለጣቸው። እነዚህ ነጋዴዎች ናቸው ህዝብና መንግስት የሚልክልንን ቀደብ የሚሸጡ ናቸው። ሲጦም ሀብታም ሆነዋል። እኛ ስንሄድም እኛ ጋር አይሄዱም። ዋና የገቢ ምንጫቸው ይሄ ሆነዋል ብሎ በጣም ስግብግብ የሆኑ ጥቂት ግለሰቦችን አጋልጦ እኮ ወደ ፍርድ ቤት አቅርበን መከላከያ ሰራዊት እና አመራሮች ይዞ እንዲሄዱ አድርጎ ከወረዳው አመራር ጋር እዛ ተነጋግረው አካባቢውን ካዩ በኋላ መጥቶ ህዝቡን የማሳመን ስራ እንዲሰሩ ነው የተደረጉ እንጂ ስጋት ዝም ብሎ በሩቅ ሆነ ብዙ ነገር እንኳን ለእናንተ ለእነሱም ሩቅ ሆኖ ከነበሩበት ቦታ ወደ ቻግኒት መሄዱ የነበረበት ባለበት አድርገው የሚቆጥሩበት ሁኔታ አይኖርም ማለት አይደለም።
ይህ በእንዲህ እንዳለ ዛሬ በመተከል ዞን ዳንጉሮ ወረዳ ማንቡክ ቀበሌ ሰላም ለሁሉም ሁሉም ለሰላም በሚል መሪ ቃል የእርቀ ሰላም ኮንፈረንስ ተካሂዷል። በዚህ የእርቅ ኮንፈረንስም ጫካ ገብተው የነበሩና የመንግስትን የሰላም አማራጭ ተቀብለው ወደ ተሀድሶ ማዕከል ገብተው ወደ ወረዳቸው የተመለሱ የመጀመሪያ ዙር የታጣቂዎቹ አመራሮች ህዝቡን በድለናል፣ ይቅርታ ይደረግልን ብለው መጠየቃቸው ተገልጿል። ከታጣቂዎቹ ወገን መረጃ ለማግኘትና የዛሬውን ስነስርዓት መግለጫዎችን ለማረጋገጥ ያደረግኩት ጥረት ለጊዜው አልተሳካም። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባዋ እናመሰግናለን። አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ወደ ወሎ የሚወስደን ዘገባ ነው ተከታዩ። በሶስት የምስራቃዊ አማራ ዞኖች ላይ የበረሃ አንበጣ መንጋ ተከስቷል። የአንበጣ መንጋው ከ31,000 በላይ የሚልቅ የሰብል የቁጥቋጦ የግጦሽና የደን መሬት ላይ መከሰቱን ነው የኮምቦልቻ እጽዋት ጥበቃ ክሊኒክ ያረጋገጠው ይለናል መስፍን አራጌ ከስፍራው ባጠናቀረው በተከታዩ ዘገባው።
የክሊኒኩ ዳይሬክተር መሐመድ ይመር ለአሜሪካ ድምጽ ሬዲዮ እንደገለጹት የበረሃ አንበጣው በሰሜንና ደቡብ ወሎ እንዲሁም በኦሮሞ ብሔረሰብ ዞኖች ውስጥ በሚገኙ 103 ቀበሌዎች ላይ ከሰኔ 17 ጀምሮ ተከስቷል።
ወደ 31,799 ሄክታር ላይ የበረሃ አንበጣ ተከስቷል። በዚህ ውስጥ ወደ 13,540 ሄክታር ላይ በሰብል ላይ ተከስቷል። ሌሎቹ በግጦሽ ቁጥቋጦና ደን ወደ 18,259 ሄክታር ላይ ነው የተከሰተው። የአንበጣው የእርግጥ ደረጃ ለመራባት ያልደረሰ ጉልምስ የአንበጣ የእርግጥ ደረጃ ላይ ያለ የበረሃ አንበጣ ነው።
የክረምቱን የመራቢያ ወቅት ተከትሎ ከአፋር ክልል በመነሳት መንጋው በአካባቢዎቹ ላይ መከሰቱን የሚያስረዱት ኃላፊው በበልግ ሰብል ላይ መጠነኛ ጉዳት ማድረሱንም ጠቁመዋል።
ባለፈው በበልግ በጣለው ዝናብ አማካኝነት አንዳንድ የበልግ የመኸር ሰብል ቀድሞ የሚደርሱ ማሽላ እና በቀሎ የተዘራበት ሁኔታ ነው ያለው። ወደ 3,435 ሄክታር የማሽላ ሰብል ላይ ያው ይህ ነው ባይባልም የተወሰነ ጉዳት ያደረሰበት ሁኔታ ነው ያለው።
እንደ ዳይሬክተሩ አምስተኛ የእድገት ደረጃ ላይ የሚገኘው የበረሃ አንበጣ ጉዳት የማድረስ አቅም ቢኖረውም እንቁላል በመጣል ዘሩን ለመተካት ከቦታ ወደ ቦታ የሚንቀሳቀስበት ጊዜ ነው። ለመስኩ ባለሙያዎችም ስጋቱ ይሄ ነው።
ትልቁ ስጋታችን እንደኛ ቀጣይ ዘው አካባቢ አፋር ላይ ተመልሶ ወይም እኛ ድንበር አካባቢ ላይ ያሉት ወረዳዎች ላይ ተመልሶ እንቁላል ጥሎ ለቀጣይ መኸር በተለይ ከሐምሌ አጋማሽ ጀምሮ በከፍተኛ መልኩ እንደ ባለፈው ዓመት ተፈልፍሎ ጉዳት እንዲያደርሳል የሚል ጉድ ነው ያለን።
በሶስቱ ዞኖች የተከሰተውን የአንበጣ መንጋ ለመከላከል ጥረቶች እየተደረጉ ነው ሲሉም ያመለክታሉ።
እስካሁን በባህላዊ መልኩ ነው እየተከላከልን ያለ ነው። ቀጣይ ግን እንደዛ አንበጣው ተሰባስቦ ጉዳት የሚያደርስ ከሆነ ከፌዴራል ግብርና ሚኒስቴር ጋር በመነጋገር ኮምቦልቻ ላይ አንድ የርጭት አውሮፕላን በአውሮፕላን እንዲመጣ ተደርጎ በአውሮፕላን እንዲረጭ የሚደረግበት ሁኔታ ይኖራል። አሜሪካ መጤ ተምች የሚባልና አርሚ ወር የሚባሉ ተባያለ ለነሱ የመጣ ኬሚካል አለ። ያንን አሁን ለዞኖች ለማሰራጨት ያው ድልድል አድርገናል። ለበረሃም በጣም ሊጠቀሙበት መርጫ መሳሪያ ሆነም ኬሚካሉንም እንትንላለን።
ይሄን በጣም መንጋ ተመልሶ አፋር ድንበር ላይ በመዋል እንቁላል እንዳይጥልና ተፈልፍሎ የመህር ምርት ላይ ጉዳት እንዳያደርስ ከሆነ እናንተ ስጋት ካሁኑ መረባረብ አይገባም ወይ? በባህላዊ መከላከል ብቻ ችግሩን መፈታት ይችላል ወይ?
እሱ ግዴታም ነው፣ መረባረብም አለብን። በተለይ አሁን በጠፋው አመት የተከሰተው የበረሃም በጣንትን ትልቅ ትምህርት ሊሰጠን ይገባል፣ አስተምሮናል። ስለዚህ ቀጠናችን ላይ ተፈልፍሎ ከፍተኛ ጉዳት ከማድረሱ በፊት ይህንን የበረሃም በጣ ለማጥፋት ካሁኑ ክትትል እያደረግን ነው። በተለይ አሁን ከዚህ ከበጀት ጋር ተያይዞ የበጀትም ጥያቄ እያቀረብን ያለ ነው። ተሽከርካሪም እንዲመደብልን ያው እንደኛ ጥያቄ እያቀረብን ነው ያለው። ሌሎች አልባሳትና ምርጫ መሳሪያም እሱን ያው በፌዴራል አማካኝነት ሊቀርብ ጥያቄ የቀረበበት ሁኔታ ስላለ እነሱ በአጭር ጊዜ ውስጥ ይፈታሉ የሚል ነገር ነው ያለው።
መንጋው በደቡብ ወሎ አርጎባ፣ ቃሉ፣ ኮምቦልቻና ወረባቦ፣ በሰሜን ወሎ ራያ ቆቦ፣ ሀብሩ፣ ቆቦ ከተማና ግዳን፣ በኦሮሞ ብሔረሰብ ባቲና ደዌ ሀርዋ ወረዳዎች ላይ መከሰቱን ለማረጋገጥ ተችሏል። የበረሃ አንበጣው ከቆላማ አካባቢዎች ባለፈ እንደ ግዳን ባሉ ደጋማ አካባቢዎች መከሰቱ ቦታና የአየር ንብረት ሳይከለለው መስፋፋት እንደሚችል ማሳያ ነው ይላሉ የክሊኒኩ ዳይሬክተር። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ 94.3 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችን ነው። የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። አሁን ወደ ቅንብሮች ክፍለ ጊዜ ነው የምንሻገረው። ዲሞክራሲ በተግባር ኢትዮጵያ በቅርቡ ያካሄደችውን አገራዊ ምርጫ ተከትሎ ከዓለም አቀፉ ማህበረሰብ የሚሰነዘሩ አስተያየቶችንና ለዲሞክራሲ ግንባታዋ መለማመጃ መጠቀም ይገባታል ሲሉ ምሁራን ገለጹ ይለናል የዚህ ፕሮግራም አዘጋጅና አቅራቢ መስፍን አራጌ። በቅድመ ምርጫና በምርጫ ወቅት የታየውን መልካም አፈጻጸም በድህረ ምርጫም መደገም አለበት ማለታቸውን ዘርዝረዋል። ወደ ቅንብሩ።
ስድስተኛው ሀገራዊ ምርጫ ከተጠናቀቀ ቀናት ተቆጠሩ። ምርጫውን ተከትሎ ዓለም አቀፉ ማህበረሰብ በአድናቆትም ሆነ በነቀፋ የተለያዩ አስተያየቶችን ሲሰነዘር ቆይቷል። በወሎ ዩኒቨርሲቲ ታሪክ ምሁር የሆኑት ዶክተር አለማየሁ ርቄሁን የሚሰነዘሩ አንዳንድ አስተያየቶች ከበጎነት ያልመነጩ ድብቅ አጀንዳ የሚንጸባረቅባቸው ናቸው የሚል አቋም አላቸው።
አሜሪካ፣ ግብጽና ሱዳን እንዲሁም እነሱ ቲፎዞ የሆኑ ሀገሮች ከምርጫው በፊት ምን አይነት አቋም እንደነበራቸው ይታወቃል። ሁሉም ሰው ይረዳል ብዬ አምናለሁኝ። ስለዚህ ምርጫው ከተካሄደ በኋላ ምርጫው የተፈጠሩ አንዳንድ እንከኖችና ጉድለቶች ቢኖሩ ያንን እያጎሉ የኢትዮጵያን እድልና ተስፋዋን ወይም ደግሞ ዕጣ ፈንታዋን ኢትዮጵያ በዓለም አቀፍ ደረጃ ላይ ያላትን ተሰሚነቷን ዝቅ የማድረግ ሁኔታቸው ሴናሪዎቻው ከፍተኛ መሆኑ ተለመደ አሰራር ነው ብዬ አምናለሁ። ከምርጫ በኋላ ደግሞ እንዲህ አይነት ነገሮችን ቢናገሩና ጉድለቶችን ደግሞ አስፍተው ለሌላው ሕዝብ ተደራሽ ቢያደርጉ ይሄ የሚገርም ነገር አይደለም። ዓላማቸውን ለማስፈጸምና እስከ መጨረሻው ድረስ ግብ እንዲመጣላቸው ያሰቡት ነገር እንዲህ አይነት ነገሮች ቀዳዳ እያፈላለጉ አስተያየት መስጠትና ትችት መሰንዘሩ አዲስ ነገር አይደለም።
ከምርጫው በፊት ሲያነሱት ከነበሩት መሰረታዊ ነገሮች ውስጥ አንዱ የጸጥታ ጉዳይ ነበረ። የፖለቲካ ተፎካካሪዎች ፓርቲ ተሳትፎም እንደዚሁ እንደ ችግር እና እንደ ስጋት እንደሚያዩት ገልጸው ነበረ። ምርጫው ተካሂዷል። ምናልባት የዓለም አቀፉ ማህበረሰብ በሰጋው ወይም ደግሞ ተስፋ ባደረገው ልክ ተካሂዷል ማለት እንችላለን። ምርጫው
እንደ አንድ ዜጋ ከዚህ በፊት ከነበረው ምርጫ ጋር በማነጻጸር እና እኔ ያየሁትን የታዘቡትን ትዝብት ነው የምነግርህ። እኔ እንግዲህ ኢህአዴግ ወደ ስልጣን ከመጣ በኋላ ከአምስት ምርጫዎች ተደርጓል። አሁን የስድስተኛው ነው። ከዚህ በፊት በነበረው ምርጫ ላይ ሁለት ጊዜ መርጫለሁ። አሁን ያየሁት ግን ቶታሊ ዳይናሚክ የሆነ ምርጫ ነው ያየሁት። በጣም የተለየ እንትን ነው ያየሁት። ራሴን ነው የሚገልጸው ይሄኛው ስቴትመንቱን የምናገረው።
የሰላምና ልማት ትምህርት ክፍል ምሁሩ ሙልጌታ ተስፋዬ ደግሞ ድህረ ምርጫ ላይ የተሰነዘሩ የዓለም አቀፉን ማህበረሰብ አስተያየቶች ለራስ በሚመችና በሚገነባ መልኩ መተርጎም እንደሚቻል ያስረዳሉ።
ለምሳሌ ለአፍሪካ ህብረት ታዛቢዎች፣ የኢጋድ ታዛቢዎች፣ ዓለም አቀፍ ሚዲያዎች እና ሲኤንኤን የመሳሰሉት ሚዲያዎች ምርጫው የተለየ ችግር ሳያጋጥመው በተለይ ሰላማዊ ሆኖ መጠናቀቁም በደንብ አድርገው አሰርት አድርገዋል። ፍትሐዊና ብዙ የዲሞክራሲ ሳንክ ያላጋጠመው ምርጫ ነበር ብለው አሰርት አድርገዋል። ለምሳሌ እንደ አፍሪካ ህብረት፣ እንደ ኢጋድ አይነቶቹ ታዛቢዎች ምርጫ ቦርድ በአቅም አሁንም ማድረግ እንዳለበት ቅን የሆነ ለኢትዮጵያ ለኢትዮጵያ ለወደፊቱ ዲሞክራሲ የሚጠቅም አስተያየት ሰጥቷል። ኢትዮጵያውያኖች በበጎ መመልከት አለብን ይሄንን ጉዳይ። ምንም ሳንካ ያልተፈጠረበት ዲሞክራሲያዊና ፍትሃዊ ምርጫ አካሄደናል ብለን ከመታበይ ይልቅ ያጋጠሙን ትላልቅ ችግሮች ከቅንነት መጓደል ያልተፈጠሩ ነገር ግን ከአቅም መጓደል እና ቀድሞ ከመጠንቀቅ ከልምድ መጓደል የተፈጠሩ ችግሮች ማረም ያስፈልጋል። ለምሳሌ በገዢው ፓርቲ በኩል በታችኛው ደረጃ ያሉ የመንግስት አካላት ምርጫ ሲያጭበረብሩ ተይዘዋል። ለምሳሌ አንዳንድ ቦታ ላይ የጸጥታ አካላት ገለልተኝነታቸውን እንዳልጠበቁ የሚያሳዩ ሪፖርቶች ወጥተዋል። ኢትዮጵያውያን ዲሞክራሲ ልናለመልም ከሆነ ሁሉን አካታች ሆነ ወደፊት የሚመለከት የመንግስት አስተዳደር ልንመሰርት ከሆነ አሁን ያካሄድ ነው ምርጫ እንደ መስፈንጠሪያ ሳጥን ተመልክተን ከአምስት ዓመት በኋላ ለሚመጣው የዲሞክራሲ ሂደት መልካም ልባችንን መክፈት ያስፈልጋል ብዬ አስባለሁ። የተሸናፊና የአሸናፊ ተረክ መፍጠር አለብን ብዬ አላስብም።
ምርጫው በተሳካ መንገድ ተከናውኗል ባይ ናቸው ምሁራኑ። የምርጫ ቦርድን በአንጻራዊ ገለልተኛነት መደራጀትና መንቀሳቀስ ኢትዮጵያውያን ሀገራቸው ባለችበት አስቸጋሪ ሁኔታ በተሻለ ነጻነት መምረጣቸውን በመዘከር
ምርጫው በራሱ ጊዜ በቂ ላይሆን ይችላል። ምርጫውን ማካሄዱ ምናልባት ምርጫ ከተካሄደ በኋላ ኢትዮጵያ ውስጥ አሁን ስር የሰደዱ ችግሮችን በአንድ ጀንበር ይፈታል ተብሎ አይታሰብም። እኔም እንደ ግሌ እንደዛ ብዬ አላስብም። ነገር ግን ምርጫው ወደ ዴሞክራሲያዊ ስርዓት ለመሸጋገርና ዴሞክራሲን ለመለማመድ እንደ አይነተኛ መሳሪያ ነው የሚያገለግለው። ስለዚህ የኢትዮጵያ ሕዝብ ኢትዮጵያ አሁን የምትገኝበትን ሁኔታና ጫና ግንዛቤ ውስጥ በማስገባት እንዲህ አይነት እጅግ በጣም ሰክሰስፉልና እጅግ በጣም ፍሬያማ የሆነ የምርጫ ሂደት ነው ያከናወነው ብዬ መናገር ይችላልው። በእንደዛ አይነት አስቸጋሪ ሰዓት ውስጥ ሆና ይሄን ማካሄድ መቻሏ ኢትዮጵያ ነገ ወደ ዲሞክራሲያዊ ስርዓት ለመሸጋገር ተስፋ ያላት ሀገር መሆኗን ያሳያል።
ከኢትዮጵያ በተቃራኒ የቆሙ የኢትዮጵያን መረበሽ የሚፈልጉ አካላት እነዚህን ትናንሽ ክፍተቶች አንስተው ያጎሉት ሊያበጣብጡን ይችላል፣ እንደ ጥቁር ነጥብ ሊያስቀምጡልን ይችላል። ነገር ግን እኛ ክፍተታችንን ራሳችን ለመገንባት እንደሚያግዘን መልካም መልክተኛ እንደ ትችት ወስደን አንድ ጉዳይ ላይ መስራት አለብን። ቅድመ ምርጫ ጥሩ መዝጊያ ተሰርቶለታል። የምርጫ ዕለት ሁሉም ፖለቲካ ፓርቲዎች በሚባል ደረጃ፣ ሁሉም ታዛቢዎች በሚባል ደረጃ ሂደቱ መልካም እንደነበረ ገልጸውልናል።
ድህረ ምርጫ ግን እስካሁን ተገቢው መደምደሚያ አለማግኘቱን ገልጸዋል።
ድህረ ምርጫ ጉዳዮች ምን ምናቸው? አንደኛው በምርጫ ዕለት በተቃዋሚ ፓርቲዎች፣ በገዢው ፓርቲ፣ በምርጫ ቦርድ፣ በታዛቢዎች የተሰጡ አስተያየቶች መደምደሚያ መበጀት በህግ መደምደሚያ የሚያስፈልጋቸው በህግ መደምደም አለባቸው፣ በፍርድ ቤት ማለት ነው። በምርጫ ቦርድ መደምደም የሚያስፈልጋቸው ምርጫ ቦርድ አቅሙንም አሳድጎ ቢሆን ቶሎ መፍትሄ መስጠት አለበት። ለምሳሌ ምርጫ ቦርድ እስከ 2 ዓመት የሚያራዝመው ከሆነ የቅሬታ አያያዙን መንግስት ተመርጫለሁ እያለ በየመድረኩ ተቃዋሚዎች ቅሬታ እያቀረቡ ምርጫ ቦርድ ቆይ በሂደት ላይ ነኝ እያለ የድህረ ምርጫ ፕሮሰስ 2 ዓመት ያህል ነው። የሚቀጥለው ስቴፕ በምርጫ የተመረጠው መንግስት የሚመሰርትበት ጊዜ ነው መስከረም። ሶ መንግስት ከምርጫ ጣጣ ወጥቶ ፖሊሲውን ወደ ማስፈጸም ጉዳይ መግባት አለበት። እስከዛሬ የነበሩት ምርጫዎች ምንድን ናቸው? ምርጫ ይካሄዳል፣ ዓለም አቀፍ ታዛቢዎች አስተያየት ይሰጣሉ፣ ቅሬታዎች ይቀርባሉ። 5 ዓመት ሙሉ ገዢው ፓርቲ ተመርጬ እያለ ሲፎክር ይኖራል። ተቃዋሚ ፓርቲዎች ይኸው ቅሬታ ቀረበን እንዲህ አድርጎ እያሉ 5 ዓመት ሲከራከሩ ይኖራሉ ተቋስለው። መንግስትም ሁልጊዜ ምርጫን ብቻ እያሰበ ለዛ ነው ብዙ ፕሮጀክቶች የምርጫ ሰሞን የሚመረቁ።
መንግስት ለውይይት በሩ መክፈት እንዳለበትም ይጠቁማሉ። በተለይም በምርጫው ላይ ካልተሳተፉ ተፎካካሪ የፖለቲካ ፓርቲዎች ጋር ምሁሩ እነዚህን ፓርቲዎች ማወያየት ማለት በርካታ ኢትዮጵያውያንን ማወያየት ነው የሚል ሀሳብ አላቸው። በሚሊዮን የሚገመቱ ተከታዮች እንዳሏቸው በማስታወስ
በዚህ የምርጫ ሂደት ውስጥ ያልተሳተፉ የፖለቲካ ኃይሎችና የማህበረሰብ ክፍሎች ድህረ ምርጫ ላይ ለውይይት ቀርበው የሚደመጡበት ፕላትፎርም መፈጠር አለበት። መደመጥ በራሱ መብት ነው አንደኛ ነገር። ሁለተኛ ለእንደዚህ አይነት ማህበረሰብ ድህረ ምርጫ ከሚጠይቃቸው ጉዳዮች አንዱ ነው። ሌላኛው ከፖለቲካ መረጋጋቱ በተጨማሪ የማህበራዊና ኢኮኖሚያዊ መረጋጋት ጉዳዮች መታሰብ አለባቸው። ከፍተኛ የሆነ መፈናቀል አለ፣ ስደት አለ፣ የኢኮኖሚ አለመረጋጋትና የዋጋ ግሽበት አለ። እነዚህ ጉዳዮች በኢኮኖሚያዊ ምክንያት ብቻ የሚመጡ አይደሉም። እውነቱን ለመናገር የፖለቲካ ሴራ ሁሉ ያለባቸው ጉዳዮች ናቸው።
መንግስት ፖሊሲዎችን የሚተገብርበት እንጂ ከምርጫ ጣጣ ሳይወጣ የሚቆይበት ጊዜ ሊኖር አይገባም ይላሉ የሰላምና ልማት ምሁሩ።
ድህረ ምርጫ፣ ቅድመ ምርጫና የምርጫ ዕለት እንደተዘገ ሁሉ የድህረ ምርጫ ጣጣዎች ኢትዮጵያውያን መዝጋት አለባቸው።
ኢትዮጵያ ምርጫውን ማድረግ አልነበረባትም የሚሉ ወገኖች በተለያዩ የመገናኛ ዘዴዎች አስተያየታቸውን ሲሰጡ ይስተዋላሉ። በተለይም የጸጥታና መረጋጋትን ጉዳይ ጥያቄ ውስጥ በማስገባት ምሁራኑ ግን ምርጫውን ባለማድረግ የሚመጣውን አደጋ አደጋ መከላከል ይቸግራል ይላሉ።
እንደ ኢትዮጵያ አይነት ሰፊ ሀገር አለመረጋጋት ያለባቸው አካባቢዎችና መረጋጋት ያለባቸው አካባቢዎችን ስታወዳደር ሪሌቲቭሊ የተረጋጋ አካባቢ ያለባቸው ቦታዎች በጣም ብዙ ናቸው፣ ሰፊ ናቸው። ለምሳሌ ምርጫ የተካሄደባቸው አማራ ክልልን፣ ኦሮሚያ ክልልን እና ደቡብ ክልልን ብትቆጥር 77% የፓርላማ ወንበር መያዝ የሚችለው ክልል ነው ያለው። አፋርም በተመሳሳይ ሶማሌ ክልል በሬጅስትሬሽን ላይ በተፈጠረ አቤቱታ ምክንያት ነው እንጂ በአብዛኛው የተረጋጋ አካባቢ ነበረ። ስለዚህ አብዛኛውን አካባቢ ስትመለከት ምርጫ ማካሄድ የሚቻልበት ሁኔታ ነበር። እንደውም ምንድነው የኢትዮጵያ ፖለቲካ ጉዳይ አማራጭ አልባ አማራጭ ነው የሚሰጥ።
እኔ እንደ ግሌ ምርጫው መካሄድ ነበረበት ብዬ አስባለሁኝ። ለምን? ምርጫው ባለፈው ዓመት እንደ ዋነኛ ምክንያት ኮቪድ ነው ያስተላለፈው። ስለዚህ ወደ ዴሞክራሲያዊ ስርዓት ለመሸጋገርና ዴሞክራሲን ለመለማመድ ደግሞ ምርጫ የግድ አስፈላጊ ነው። ስለዚህ እኔ ምርጫ መካሄድ አለበት ብዬ ነው የማስበው። በየትኛውም የችግር እርቀን ውስጥ ሆነን ምርጫውን ማካሄዱ ተገቢ ነው ብዬ ነው የማስበው። ለምን? አንድን መንግስት ገደብ ሳይኖረው ስልጣን ላይ ባስቀመጠው ቁጥር ነገ ወደ አምባገነናዊ ስርዓት የመቀየር እድሉ ሰፊ ነው። ለሌላውም ትውልድ የምታስተላልፈው መልካም ነገር አይደለም። በየትኛውም ጫና ውስጥ ሆነ በየትኛውም ችግር ውስጥ ሆነ እንዲህ አይነት ምርጫ ማካሄድ መቻሉ በራሱ ጊዜ አንዱ ትልቁ ውጤት ነው ብዬ ነው የማስበው። መልካም ነገር ነው።
የመከራከሪያ ነጥቡ በትግራይ ያለው ጦርነት ወይም ግጭት ባልተቋጨበት፣ ሰዎች ከቦታ ቦታ እየተፈናቀሉ ባለበት፣ የብሔር ግጭቱ ሌላ ጠርዝና ሌላ ቅርጽ በያዘበት ምርጫውን ማካሄድ ፋይዳ አይኖረውም ብሎ ለሚከራከሩ ወገኖች
እንደዚህ ብለው የሚከራከሩ የውጭ ተቋማትና ሜቢ የራሳቸው ፍላጎት ያላቸው ወገኖች የራሳቸው ሀሳብ ሊኖራቸው ይችላል። እንደኔ ግን እንደ አንድ ግለሰብ ሁኜ ግን ሳስበው የኢትዮጵያ መንግስትና የኢትዮጵያ ብሔራዊ የምርጫ ቦርድ ምርጫውን አሁን ማከናወኑ በጣም ተገቢ ነው ብያስባለሁ። እንግዲህ ምንድን ነው ይሄ የተደረገው? ምርጫ ቦርዱ ምርጫው ለማከናወን አመቺ ባልሆነ ሁኔታዎች ላይ ምርጫው አልተካሄደም። እንደዚህ በትግራይ ለምሳሌ፣ ሌላም አሁን ቤንሻንጉል ላይ፣ አማራ ክልልም እንደዚሁ፣ ኦሮሚያ ክልልም እንደዚሁ ስጋትና ምርጫውን ለማከናወን አስቸጋሪ የሆነ ሁኔታዎችን ቀድሞው ምርጫ ቦርዱ ለይቷል። ስለዚህ በአብዛኛው የአገሪቱ ክፍል ላይ ሜቢ መንግስትን ለመመስረት የሚያስችል ድምጽ በሚገኝበት ሁኔታ ነው ምርጫ የተካሄደው እና ያንን ስጋት ያለባቸውን አካባቢዎች ለይቶ ቀድሞ አሳውቆ ሌሎች ሰላማዊ የሆኑ አካባቢዎች ላይ ደግሞ ምርጫው ተከናውኗል። ይሄ ተገቢ ነው ብዬ ነው የማስበው። ለምን እንግዲህ ኪስህ ላይ አሁን ለምሳሌ ገንዘብ ቢኖር ለነገ ብትል ሊጠቅም ይችላል፣ አጣጠፋው። ይሄንን ግን ለነገ የምትለው ነገር አይደለም። ነገ ምን እንደሚከሰት አታውቀውም።
ለኢትዮጵያ መልካም ልብ የሌላቸው የሚዲያ ተቋማት እና ድርጅቶች አማራጭ አልባ አማራጭ ያስቀምጡላል። እውነትም ምርጫ ለመካሄድ በትልቁ የሚጠበቀው የጸጥታና መረጋጋት ጉዳይ ነው። ልክ ነው። ነገር ግን ይህንን ሁለቱን ባላንስ ስታረግ ኢትዮጵያ ምርጫ ባታካሄድስ ምንድን ነው የሚሆነው? ለስታስ የተካረረ የፖለቲካ ፕላትፎርም ባለበት ሀገር ውስጥ የተመረጠውን መንግስት ወይም አሁን ስልጣን ላይ ያለውን መንግስት 2 ዓመትና 3 ዓመት ማቆየት አይችልም። እንደ ትግራይ ያሉ አካባቢዎች ደግሞ በቅርብ ጊዜ መረጋጋት መጥቶ ወደ ምርጫ ፖለቲካ ይመለሳሉ የሚል እምነት የለኝም።
ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍን አራጌን ለዚህኛውም ዝግጅቱ አመሰግናለሁ። አድማጮች፣ ስርጭታችን ሊገባደድ ነው። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችኋለሁ ከበደ ከአቀናባሪያችን ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩ ባልደረቦች ጋር በዚሁ እንሰናበታለን። ነገ ሐሙስ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።